ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 19 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥር 19 ቀን 421 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ለሀገር ወዳድ ኢትዮጵያውያን በሙሉ የቀረበውን ጥሪ ከዜናው በማስከተል እናቀርባለን። ከዚያም ማን ያውራ የነበረ በሚል በኢሃፓ በተከታታይ ተዘጋጅቶ ከቀረበው ጽሑፍ ክፍል 4ን እናሰማለን። በማከታተል ከዝግጅት ክፍላችን የቀረቡ ጽሑፎችን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ማክሰኞ ጥር 18 ቀን ማምሻ ጀምሮ በመቀሌ ከተማ የስልክ አገልግሎት ለተወሰነ ጊዜ ከተቋረጠ በኋላ መልሶ መጀመሩን ተገልጿል። ለአገልግሎቱ መቋረጥ ምክንያት የነበረው በመቀሌና በአዲስ ሾሁ ከተሞች መካከል የነበረው ፋይበር ኦፕቲክ ገመድ በመቋረጡ ምክንያት መሆኑን ተነግሯል። ፋይበሩ የተቋረጠው አገዛዙን በሚቃወሙ በወያኔ አባላትና ደጋፊዎች መሆኑን ሲጠረጠር አገዛዙ ለድርጊቱ ተጠያቂ ያደረገው ወገን እስካሁን የለም። በሽሬና በመቀሌ መካከል ያለው ፋይበር ኦፕቲክ በመበጣጠሱ ምክንያት በሽሬ በአክሱምና በሌሎች ከተሞች የስልክ አገልግሎት ለመጀመር ረጅም ጊዜ እየወሰደ መሆኑ ይታወቃል። በተያያዘ ዜና የሻቢያ ወታደሮች ከኢትዮጵያ በአስቸኳይ እንዲወጡ አሜሪካ አቋም ወስዷል። ከአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ የተላከውን የኢሜይል መልእክት ዋቢ በማድረግ የዜና ተቋሞች ዘግበዋል። ረቡዕ ጥር 19 ቀን ይፋ የተደረገው የባይደን አስተዳደር አቋም የሻቢያ ወታደሮች በትግራይ የዘርፊያና ያስገድዶ መስፈር ወንጀል እንደሚፈጽሙና እንዲሁም በትግራይ በሚገኙ የስደተኞች ካምፖች ጥቃት መፈጸማቸውን የሚያረጋግጡ አስተማማኝ መረጃዎች የደረሱ መሆኑን ይገልጻል። ስደተኞቹን በማስገደድ ወደ ኤርትራ የመለሱ መሆናቸውን ከተገኙት መረጃዎች ውስጥ አንዱ ነው ብሏል። የሻቢያ አገዛዝ ባለስልጣኖች በተደጋጋሚ ቢክዱም የሻቢያ ወታደሮች በትግራይ ዘርፊያ ማካሄዳቸውን ከቤት ወደ ቤት በመሄድ ግድያ መፈጸማቸውን የዜና ተቋሞች በተደጋጋሚ የዘገቡ መሆናቸው ይታወቃል። ማክሰኞ ጥር 18 ቀን የሥራ ግዚያቸውን ያጠናቀቁት በኢትዮጵያ የአሜሪካ አምባሳደር ለጋዜጠኞች በሰጡት መግለጫ የአሜሪካ መንግስት በጦርነቱ መጀመሪያ ሰራዊት በትግራይ በወያኔ ላይ የወሰደውን እርምጃ ህግ የማስከበር እርምጃ አድርጎ በማየት የደገፈ መሆኑን ገልጸው በአሁኑ ወቅት ግን እርዳታ በትግራይ እንዲደርስ እንዲደረግ በትግራይ ውስጥ በሰላማዊ ሰዎች ላይ ተካሄደ የተባለው ጥቃት በገለልተኛ ወገኖች እንዲጣራ እንዲሁም የሻቢያ ወታደሮች ከትግራይ እንዲወጡ አሜሪካ የምትጠይቅ መሆኑን ገልጿል። ከዚህ በተጨማሪ ቀደም ብለው በኢትዮጵያ የነበሩ አራት የአሜሪካ አምባሳደሮች በጋራ በጻፉ ደብዳቤ በትግራይ ያለው ሁኔታ እንዳሳሰባቸው ዘርዝረዋል። በመተከል ዞን በጸጥታ መዋቅር ውስጥ ከአምራ እስከ ተራ አባላት የነበሩ የተለያዩ ግለሰቦች አሸባሪዎችን ሲረዱ መቆየታቸው የተደረሰባቸው መሆኑን የተቋቋሙ ግዚያዊ ግብረ ኃይል አስታወቀ። የግብረ ኃይሉ ኃላፊዎች ይህን የተናገሩት ከቡድን መሪ ጀምሮ እስከ ብርጌድ አዛዥ ለነበሩ እንዲሁም ለጸረ ሽምቅ ልዩ ጥበቃና አድማ ብተና ኃይል ውስጥ ለተሰማሩ በዞኑ ለሚገኙ የፖሊስ አባላት ስልጠና በሚሰጡበት ወቅት ሲሆን የህዝብ አገልጋይ መስለው ያሸባሪዎችን ከስካሴ ያገዙ በሁለት ቢሏ ለመብላት ሲንከሳቀሱ የነበሩ የጸጥታ መዋቅሩ አባላት አቋማቸውን ማስተካከል ይኖርባቸዋል ብለዋል። የግብረ ኃይሉ ኃላፊዎች በመተከል በአሸባሪዎች ጥቃት የተደረሰባቸው የተፈናቀሉት ዜጎች ባነጋገሩበት ወቅት የጸጥታ ኃላፊዎች ሌሎች በአስተዳደሩ ላይ ያሉ ግለሰቦች በቀጥታ ተሳታፊ መሆናቸው መረጃ ቢደርሳቸውም እርምጃ ያልወሰዱ መሆናቸው ይታወቃል። በተያያዘ ዜና አዲስ አበባ ነዋሪ የሆኑ የቤንሻንጉል ጉሙዝ አሸባሪዎች ጥቃት የደረሰባቸው ዘመዶች ለዜና ተቋማት በሰጡት ማብራሪያ ሃይማኖት ድርጅቶችና የመገናኛ ብዙሃን ጉዳዩን በችለተኝነት የተመለከቱት መሆናቸውን ገልጸው የሰባው እርዳታዎች በፍጥነት አለመደርሳቸው በመረጃ ገልጸዋል። በመተከል ዘር በማንነት ላይ የተመሰረተ ጭፍጨፋ በአሸባሪዎች ሲካሄድ ከስድስት ወር በላይ እንደሆነው የሚገልጹት እነዚህ ዜጎች አገዛዙ ይችላል በማለት የዜጎችን ህይወት እንዲያልፍ ማድረጉ ተጠያቂ ያደርጓል ብለዋል። በአካባቢው የተካሄደ ያለው የአሸባሪዎች ጥቃት የክልሉ ህገ መንግስት ማሻሻያ ካልተደረገለትና ቆራጥ የጸጥታ ማስከበር እርምጃ ካልተወሰደ አይቆምም ሲሉ ያላቸውን ሐሳብ ገልጸዋል። ሳኡዲ አረቢያ ለረጅም ጊዜ 16 ተሰቃያች የነበሩትን ኢትዮጵያውያን ስደተኞች ለመፍታት መወሰኗን የተነገረ ሲሆን ማክሰኞ ጥር 18 ቀን 296 የሚሆኑ ኢትዮጵያውያን ከጅዳ አዲስ አበባ መግባታቸው ታውቋል። ሳኡዲ አረቢያ በየሳምንቱ 1000 የሚሆኑ ስደተኞች ወደ ኢትዮጵያ እንዲመጡ የፈቀደች መሆኗን ገልጻለች። በሳኡዲ አረቢያ በተለያዩ እስር ቤቶች ለወራት ታጉረው ከፍተኛ ሰቆቃ ሲካሄድባቸው የነበሩ ኢትዮጵያውያን ስደተኞች ከቁጥር ከ40000 በላይ የሚገመቱ ሲሆን በተያያዘው እቅድ መሰረት ሁሉም ተፈተው ወደ አገራቸው እስኪመለሱ ድረስ በርካታ ወራት የሚፈጅውም ታውቋል። ባለፉት 6 ወራት ወደ ውጭ ከሚላኩ 3 ምርቶች የተገኘው የውጭ ምንዛሪ ቅናሽ ማሳየቱ ተነገረ። ከሐምሌ 2012 እስከ ታህሳስ 2013 ድረስ ባሉት የ6 ወራት ጊዜ ውስጥ ወደ ውጭ የሚላኩ የሰሊጥ የቡናና የቦሎቄ ንግድ የተገኘው ገቢ በ11 ሚሊዮን ዶላር የቀነሰ መሆኑን የፌደራል የህብረተሰብ ኤጀንሲ ገልጿል። ባለፈው አመት ተመሳሳይ ጊዜ ማለትም ከሐምሌ 2011 እስከ ታህሳስ 2012 ቀን እነዚሁን ምርቶች ወደ ውጭ በመላክ የተገኘው ገቢ 32 ሚሊዮን ዶላር የነበረ ሲሆን ዘንድሮ የተገኘው 21 ሚሊዮን ዶላር ብቻ ነው ተብሏል። ለውጭ ንግድ መቀነሱ እንደ ምክንያት የተቀመጡት በአገራችን የተለያዩ ክፍሎች የደረሰው የጸጥታ አለመረጋጋትና የኮሮና ቫይረስ መስፋፋት ናቸው ተብሏል። አድማጮቻችን የለቱ ዜና ዚላ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Thank you.
የረቡዕ ጥር 19 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ጥሪ ለአገር ወዳድ ኢትዮጵያውያን በመላ ኢትዮጵያ ሀገራችን ከድጡ ወደ ማጡ መጓዝ እየተገደደች ከአስከፊ ጭቆናና ዘረኝነት መላቀቅ ሳትችል ብዙ ዓመታት አልፈዋታል። በህዝብ መራራት ትግል ወያኔ ወደ መቀሌ ጥጉን ሲይዝ መቀጠል መፋፋም የነበረበትን ህዝባዊ ትግል ዘረኞቹና ባዕዳን ተባብረው እንዳጨናገፉትም ብዙሃኑ ዛሬ ተረድቷል። ሙሴ የተባለው ኮሎኔል ማንትያነቱ ከሙሶሎኒ ጋር መሆኑ ግልጽ ሆኗል ማለትም እንችላለን። ስለዚህም አገር ወዳድ ኢትዮጵያውያን ሁሉ ተሸርቦ በእስራኤል ወል የተዘጋጀውን ፈርጀ ብዙ ሴራ በማክሸፍ ያገራችሁን አንድነት ለማስከበር ከመቼውም ጊዜ በበለጠ በአንድነት እንድትቆሙና እንድትዋደቁ ጥሪ እናደርጋለን። በትግራይ ያላችሁ ወገኖች ያላችሁበት ሁኔታ አስከፊና ከባድ ቢሆንም ሊያንሰራራ ለሚፈልገው ወያኔ ድጋፍ እንስታችሁ ውድቀቱን ፍጹም ታደርጉበት ዘንድ እየጠራን በዚያው ልክ ዘረኝነትን ስም ቀይሮ ሊቀጥል የተነሳውን ትግራይ ብልጽግናን እንዲሁ ወግድ እንድትሉትና እንድትታገሉት አደራ እንላለን። ጨዋውና ኢትዮጵያዊው የኦሮሞ ህዝብ በቄሮ መንጋ የማይወከል መሆኑ የታወቀ ቢሆንም በስሙ ሊነግዱ የተነሱትን ኦሬፓዎች አሳፍሮ አንድነቱን ከወንድም እህቶቹ ጋር አጠናክሮ ለዴሞክራሲ ሲያካሂድ የቆየውን ቀደም የተሰዋለትን ህዝባዊ ትግል እንዲያደምቅ ጥሪ እናሰማለን። ናቤቤ ታከለ ሽመልስና ሌሎች ዘረኞች የኦሮሞን ህዝብ ከቶም የሚወክሉ አውሬዎች አይደሉም። ወታደሮችና ፖሊሶች ለአንድ ድርጅትና ለአንድ ዘረኛ ቡድን ታዛዥ መሆናቸውን ትተው ተመንጃቸውን በአገር ጠራቶች ላይ እንዲወድሩ ጥሪ እንልክላቸዋለን። ተማሪዎች፣ አስተማሪዎች፣ የቢሮ ሰራተኞች፣ የአገር ምሁሮችም ያድርባይነትና የዝምታን ካባው ልቀው ጥለው ለህዝብና ለሀገራችን ኢትዮጵያ በመዋደቅ ታሪክ እንዲያድሱ ጥሪ እናደርግላቸዋለን። ዘበመናን ሲገደሉ፣ ቤተ እምነቶችን ሲቃጠሉ፣ የሃይማኖት እኩልነት መርክ ሲጣስ፣ ፈጅ ሲካሄድ ዝምታን የመረጡት የሃይማኖት መሪዎችና ተቋሞች ከዝምታቸው ተላቀው ለፍትህ እንዲጮሁ ግዳጃቸውን እንዲወጡም በጥብቅ ማሳሰብ እንፈልጋለን። በሰበብ አስባቡ ቀና መንገድ ስተው በባንዳዎችና ሆዳሞች ተታለው ባልሆነ ሰፈር የገቡትን ወገኖች ሁሉ አሁንም ጊዜ አለና ተሳስተናል ብላችሁና ታርማችሁ ህዝብን ተቀላቀሉ ማለት እንፈልጋለን። የኢሃፓ አባላትና ደጋፊዎች ሁሉ ድርጅታችሁ አሁንም በአገራድን ትግል ጸንቶ የቀጠለ ነውና ለቅጥረኞችና አንጃ ግራንጃዎች ጆሮን ሰጥን ባላችሁ ትቀጥላችሁና በዓላማችን ጸንታችሁ ከህዝብ ጎን ሆናችሁ ትግሉን ታፋፍሙ ዘንድ ጥሪያችንን በይፋም እንደግማለን። ሀገራችን ኢትዮጵያ ልንበልታት ለናስጠፋት ከቶም የማንፈልጋት ኢትዮጵያ በመጥፎ ሁኔታ ውስጥ መግባቷ ለዜጎቿ ስውር አይደለም። ኢትዮጵያ ካስከፊዎች ወራሪዎች ተከላክላ ነጻነቷን ተብቃ ልትቆይ ቻለችውም ህዝቧ ባንድነት ስለታገለላት ነው። ዑመር ሰመተር፣ ገረሱ ዱኪ፣ አሉላ አባ ነጋ፣ ታከለ ወልደ ሐዋርያት እየተባለ የመሪዎች ስም ቢነሳም ዋናው ህዝብ ነውና ለአገር የታገሉት ወንዱ ሴቱ ከየብሔሩ የተውጣጡት አርበኞች መጠቀስ መዘገር ያለባቸው ናቸው። በጸረ ደርግና ጸረ ፋሽስት ትግሉም ኢትዮጵያዊ ብሔር ሳይለይ በኢትዮጵያዊነት ደረጃ መታገሉን ማንም ሊክደው የሚችል አይደለም። ዛሬ በየመድረኩ ጥራዝ ነጠቆችና የታሪክ ላጲሶች አባወራ ሆነው ቢቀባጥሩም የታሪካችን ሐቅ የሚደበቅ የሚዘወር ሊሆን አልቻለም። ታሪካችን የድርቅ ርዝራሾችና እነሰብሃት ስዩም መስፍን ሲያወሩት የነበረው አይደለም። መድረኩን መገናኛው የነሱ ሆነና በአመቻቸው ቢለፍፉም ሐቅ ሐቅነቱን አይለቀም። ተረባርበው ድምጻችንን ወደ ለሆሳስ ደረጃ ሊያወርዱ ሊያፍኑ በጋራ ቢጥሩም ኢትዮጵያችን አገራችን ብለን በጽናት እየታገልናቸው አለን። ህዝብም በዚህ ትግል ሊደግፈን ይገባል። አለመታደል ሆኖ ከሃዲው ፈልቷል። ከሱ አደረም በዚያውም ልክ ወይም በላይ አገሬ አገሬ የሚለው ዜጋ አሁንም ብዙ ነው። ለኢትዮጵያ የምንዋደቀው ቁጥራችን ይብዛ ይበርከት እንላለን። ከርሶ አደሮች ይክሰሙ ይመንመኑ። አገርን ለመጠበቅ ህዝቡ አካል ተዋደቀ አገርም ደብዝዛ ህዝብ ችግር ሊገባ መቻሉ በታሪክ ያየነው ነውና አገርና አንድነቷን ለማስከበር መስዋዕትነትን ለመክፈል ዝግጁ መሆን አለብን። ኢትዮጵያ ለሻቢያ መስጠቷን መቃወም ብሔራዊ ግዳጃችን ነው። የኮሎኔሉ አገዛዝ ዘረኛ ጸረ ኢትዮጵያ አገዛዝ ነውና ተባብረን መታገል ያለብን ነው። ዘረኛውን አገዛዝ ልንታገል ቆርጠን ስንነሳ አጫፋሪዎቹን አወናባጭ አድርባዎች ቅጥረኞቹንም መታገል ወሳኝ መሆኑን ለሰኮንድም መርሳት የለብንም። በኢህአፓ ላይ ዘመቻው ተጠናክሮ የቀጠለው ድርጅቱ ለኢትዮጵያ ስለቆመና አላጎበድድ ስላለ መሆኑ ግልጽ ነው። በአቋሙ ጸንቶ ለኢትዮጵያ በጽናት እየታገለ ነውና ድጋፋችን አይለየው። የሽግግር ሂደት አሁኑኑ ድል ለኢትዮጵያ ህዝብ አገር አድን ትግል ዘረኝነት በጋራ ትግላችን ይውደም። ቆሜ ነው መሞተው። አልጠብቅም ሞትን ሰኝቼ ባልጋዬ፣ እኔው እሄዳለሁ ፈረሴን ቼ ብዬ። አልፈልግም ዋሻ የምደበቅበት፣ አልፈልግም ጢሻ የምሸሸግበት። አልሰብርም አንገቴን፣ አላዞር ግንባሬን፣ አይዝልም ጉልበቴ፣ አላጥፋውም ክንዴን። እጠብቀዋለሁ ደረቴን ነፍቼ፣ በኩራት በድፍረት አንገቴን አቅንቼ። አልንበረከክም ቆሜ ነው የምሞተው፣ የጀግና ልጅ ጀግና መሆኔን ይወቀው። ባልታጠብም ቁጭ ብዬ አላለቅስም፣ ጉልበቴን አጠፌ አልንበረከክም። አልጠብቅም እሱን ወደ እኔ እስኪመጣ፣ እኔው እሄዳለሁ ወደ እሱ እንዳይመጣ። ኩራቴን ይረዳው ድፍረቴን ይወቀው፣ ተጋድሜ አልሞትም ቆሜ ነው የምሞተው። አልጠብቅም ሞትን ማታ በጨለማ፣ እንዲወስደኝ ብዬ ሰው ሳያይ ሳይሰማ። አልለምንም ከቶ ዛሬን እንዲተወኝ፣ ዘግይቶ እንዲመጣ እድሜ እንዲለግሰኝ። ወይ እንደ ባለጌ እያሞላቀቀ ሞት መጥቶ ሲወስደኝ እያጨማለቀ። ጭራሽ እጠብቀዋለሁ በጠራራ ፀሐይ፣ መሀል ላይ ይሁን ቃል ለምድር ለሰማይ። ዳግም ድል አድርግ ጌ እስከነሳ ድረስ ቆሜ ነው የምሞተው
እንደ ክርስቶስ።
ይለግሰኝ ብዬ ትርፍራፊ ዕድሜ
አልጠብቅ ከቶ እኔ ተጋድሜ እሄዳለሁ እኔ ወደሱ እንዳይመጣ ግንባሬን አላጥፍም የመጣው ቢመጣ ተኝቼ አልጠብቅም ሞት መጥቶ ሲወስደኝ እኔው እሄዳለሁ በቁሜ እንዲያገኘኝ ለመኖር ጓጉቼ ዓለም በረከክም ዛሬን ተወኝ ብዬ አይደለም አመጥም ዓለም በረከክም ቆሜ ነው የምሞተው የጀግና ልጅ ጀግና መሆኔን ይወቀው
ማን ያውራ የነበረ ክፍል 4 በሐምሌ 1982 ዓመተ ምህረት ፈለገ ዲሞክራሲ ወይስ ካንድ ፈላጭ ቆራጭ አገዛዝ ወደ ሌላ በሚል ርዕስና በናስቴ 1982 ዓመተ ምህረት ቅይጥ ኢኮኖሚ ቅይጥ ሂደት ቅይጥ ጎራ በሚል ኢሃፓ 2 ባለ 63 ባለ 33 ገጾች ጽሑፍ አውጥቶ ከደርግም ከወያኔም በፖለቲካውና በኢኮኖሚው ጥያቄ ላይ ያለውን ልዩነት ግልጽ አድርጎ ነበር። የፖለቲካ አቋምን ማድበስበስ ሳይሆን ግልጽ አድርጎ ማስቀመጥ ወሳኝ ነው። ህዝብ ማን መሆኑን ማወቅ ያለበት ሲሆን የህዝብን መፈክር አወናባጭ ገዢ ኃይል ለራሱ ግልጋሎት እንዳያውለውም ያግዳል። ደርጉ ለምሳሌ መሬት ላራሹን ሌሎች መፈክሮችንም በለጣውስ ዶል ይጠቀምበትና ተቃራኒውንም ያደርግ መሞክሩን አይተናል። ወያኔም በዲሞክራሲና በመድብለ ፓርቲ ስም በተለጣፊ ታጀበ አምባገነናዊ አገዛዙ ማስፈኑ እያየን ነው። ለዚህ ነው ደጋግመን ኢሃፓና የዲሞክራሲ መብት ጥያቄ በሚለው ላይ አቋማችንን በግልጽ ማስቀመጥ ያለብን። ኢሃፓ ከተመሰረተ ጊዜ ጀምሮ ለህዝብ ያልተገደበ ዲሞክራሲያዊ መብት ታግሏል። አንዳንድ ከታሪክ የተጣሉ ግን ካልተቸንም ባይክፍሎች ለምሳሌ ደርግም ወያኔም ኢሃፓም ፕሮግራማቸው አንድና ያው ነበር ሲሉ ተደምጠዋል። በመራራ ትግልና ቅራኔ ደም የፈሰሰው እንዲያው በግለሰቦች ሽኩቻ እንጂ መሰረታዊ የአቋም ልዩነት አልነበረም እስከማለትም ደርሷል። ይህ ከሀቅ የተጣላ ልፈፋ ኢሃፓ ለዲሞክራሲ ያደረገውን መራራ ትግል ከቶም አይረዳም ቦታ አይሰጥም። ኢሃፓ ከደርግ ጋር ገና ከጧቱ ሲታገል ሰፊ ህዝባዊ መሰረት ያለው መንግስት ይቋቋም ያለ ሲሆን መመስረት የሚገባው ጊዜያዊ ህዝባዊ መንግስትም ሁሉን የፖለቲካ ኃይሎችና የህዝብ ወኪሎች ያሳተፈ መሆን አለበት ብሎም ግልጽ አድርጎ ነበር። ዲሞክራሲ አለገደብ ለሰፊው ህዝብ ብሎ በ1967 ዓመተ ምህረት ፕሮግራሙ አስፍሮ የታገለው የደርግሊያን ኃይል ፈላጭ ቆራጭነት በመቃወምና የህዝብ መብት በማንም ባልተመረጠ ኃይል ቀርቶ በተመረጠም ቢሆን ሊገደብ ከቶም አይችልም በሚል ነበር። የመሰረታዊ ልዩነት ማለትም ስልጣንና መብት ለህዝብ ወይስ ለጥቂቶች በሚለው ላይ ያለው ልዩነት የሚታረቅ ቅራኔ ስለነበረና ወታደራዊ መንግስቱም የሰላም ትግል ተቃራኒ ስለነበረ ጎራ ለይቶ መዋጋቱ የግድ ነበር። በዚህ ወቅት ከአረመኔው ደርግ ጎን ቆመው ህዝብን ያፈኑና የመተሩ ከኢሰፓኮ እስከ ኢሰፓ የጭቆና ስርዓቱን አጅበው የነበሩ ዛሬ ተመልሰው በተገላቢጦሹ ኢህአፓ ዲሞክራሲያዊ ያልነበረም ብለው ሲተቹ ተው የምንላቸው ሌሎች የፈለጉትን ታሪክ የምናስታውሳቸው ኢህአፓ ከተመሰረተ ጀምሮ ለብዙሃኑ የኢትዮጵያ ህዝብ መብት የታገለ ድርጅት በመሆኑ ነው። ታጋይ ድርጅቶች ነን የሚሉት ቀርቶ ስልጣን ያዙ ቡድኖችም ቢሆኑ በዲሞክራሲ መማል መገዛት ልማዳቸው ሆኗል። 4 ኪሎ ቤተ መንግስት ሊገባው ራስ ሲቀረው እንኳን የመድብለ ፓርቲ ስርዓትን አድሃሪ ብሎ ያው ጊዜ ነበረው ወያኔ ለምሳሌ ከመሯባዎቹ ለመጣጋስ ቢያንስ በአፋዊ ደረጃ አምባገነናዊና ስታሊናዊ ስርዓት መሰረታለው ያለውን ትቶ የኢሃፓን አቋም ከነቃሉ መድብለ ፓርቲ የሚለውን ቀምቶ የብዙሃኑ ፓርቲ ስርዓት እነሆ ማለት ተገዷል በአፋዊ ደረጃ። በሐቅ ግን ስርዓቱ ያንድ ፈላጭ ቆራጭ ድርጅት ማለትም የህዋት የበላይነት የተፈነበት መሆኑን የማያውቅ ኢትዮጵያዊ የለም። በአፋዊ ምንባብና በወረቀት ደረጃ የወያኔ አገዛዝ የህዝብ መብት አከበርኩ ባይ መሆኑን ሁሉም ህዝብ ጠንቅቆ ያውቀዋል። በሐቅ ግን የአፈና ስርዓት ዘረኛ ስርዓት መመስረቱን እያየ ነው። ከገዢው ባሻገር ደግሞ ለህዝብ እንታገላለን የሚሉ ድርጅቶች ሁሉ እውነትም ለዲሞክራሲ ቆመዋል ማለት በደፈናው የሚቻል አይደለም። የሁሉንም የመደብ መሰረት በገቢር ለማንም ጥቅም እንደቆሙ በገቢር ለብዙሃኑ ይሟገታሉ ወይስ የጥቂቶችን ጥቅም አስጠባቂ ናቸው? የአገርን ሉዓላዊነት ያስቀድማሉ ወይስ እትብታቸው ከባዳን ጋር ተፋስሯል? ወዘተ የሚሉትን አብይ ጥያቄዎች ምላሽ መስጠት ያሻል። ኃጢአተኛ ባፉ ጻድቅ ነኝ ማለትን ያበዛልና በተጨባጭና በተግባር ሐቁን መገምገም የግድ ነው። ኢህአፓ በሂደት ፕሮግራሙንና አቋሙን እያሻሻለና ከህዝብ ፍላጎት ጋርም እያጣጣመ የሄደ ሲሆን ወያኔ ለምሳሌ በ1981 ዓመተ ምህረት ያወጣው የኢህአዲግ ፕሮግራም ምንኛ ይህ ቡድን ከቅዠቱ መላቀቅ እንዳልቻለ የሚያረጋግጥ ነው። የግንቦት 1975 ዓመተ ምህረት የህወሓት ሁለተኛ ድርጅታዊ ጉባኤ ያጸደቀው ፕሮግራምም ተመሳሳይ ነው። ይህንንና ሌሎችንም ከኢህአፓው የ1983 ቀጣይ ፕሮግራሞች ጋር ማነጻጸር ይቻላል። ኢህአፓ ዲሞክራሲ ስንል ዲሞክራሲ ሲሉ በሚል ደግሞ የጻፈው እንዲያው ከሌሎች ልዩ ነኝ ለማለት ሳይሆን መሰረታዊ ልዩነቱን ግልጽ አድርጎ ለማቅረብ ነው። ለህዝብ ቆመናል ለያሉ የህዝብን መብት በሰበብ አስባቡ የሚገድቡ ኃይሎች በመኖራቸው ያፋዛሪም ያልተገደበ ዲሞክራሲያዊ መብት ለብዙሃኑ የሚለውን መፈክር ያስተጋባል። የህዝብ ሰብአዊና ዲሞክራሲያዊ መብቶች ሲልም ብዙሃኑን የሚመለከቱና በፖለቲካውም በኢኮኖሚው መስክ የሚገለጹ ናቸው። ይህ ማለት በአፋኝ ህግ የማይገደቡ ነጻ የጽሑፍና የፕሬስ ነጻነት፣ የንግግር ነጻነት፣ የመደራጀት መብት፣ በሀገር ውስጥም ወደ ውጪ ሀገር የመንቀሳቀስ መብት፣ በጽሁፍም በሰላማዊ ሰልፍም በስራ ማቆም አድማም በሰላማዊ መንገድ ተቃውሞን የማሰማት መብት፣ ሙሉ የመምረጥና የመመረጥ መብት፣ የብሔረሰብ የጾታ የሃይማኖት እኩልነት መብት፣ የመሬት ባለቤትነት መብት፣ ለጭፍን ብዝበዛ ያለመጋለጥ መብት፣ የሴቶች እኩልነት መብት፣ የህፃናት መብት፣ በህግ ፊት እኩል የመሆን መብት፣ የጤና የህክምና የመማር መብት፣ የጡረታ መብትና ወዘተ። እነዚህን መብቶች ሁሉ ኢህአፓ የሚተረጉማቸውና በስራ ላይ ይዋሉ የሚላቸው ብዙሃኑ በቅድሚያ አርሶ አደሩን ላብ አደሩንና ሰፊውን ሰርቶ አደር ህዝብ በሚጠቅሙበት መንገድ ነው። ኢህአፓ ከአመታት በፊት ራዩን ሶሻል ዲሞክራሲያዊ ብሎ ሲያቀርብ ለህዝብ የሚሆን ሰፊ ዲሞክራሲ የሚታገል ነኝ ማለቱ እንደነበርም አይዘነጋም። በዚህ መንገድ እንጂ በሌላ መደራጀት አይቻልም። ከዚህ ቁጥር በላይ ድርጅት መኖር የለበትም። ክቡር ጠቅላይ ሚኒስትሩን አትተቹ አትሳለቁባቸው መሪ ከተባልኩ ጣውት ነኝና አምልኩኝ ያርሷ ደሩ መብት መረጋጋቱ አይቀሬ ነው ላባብ ደሩ መበስ በዙ የተፈጠረ ህግ ነው ነፃው ፕሬስ በህግ መስገደፍ አለበት ሰላማዊ ተቃውሞ እኛ ስንፈቅድ ብቻ ነው ተቃዋሚ ህግ ወጥ ማለት መብት አለን የሴቶችን መብት መገደብ አለብን ወዘተ የሚሉ ሁሉ ዲሞክራሲያዊ ሳይሆኑ አምባገነናዊ ለመሆናቸው ጥርጥር ሊኖር አይገባም የምርጥና የበላይነት ዝንባሌ ያላቸው ክፍሎች ከብርናልና ድሃውን እንበዝብዝ የሚሉ ክፍሎች ራሳቸው ብልጽግና ሲሉ የፖለቲካ ስልጣንን የሚሹ ወይም የሚጠቀሙ ኃይሎች ከኢሃፓ ጋር የተቃረኑ ናቸው በሀገራችን ኢኮኖሚያዊ እድገት መኖሩ አስፈላጊ ቢሆንም መረን በለቀቀ ሰው በላ ስርዓት አማካኝነትና ሚሊዮኖች ተጨፍልቀው ለሚመጣ እድገት ኢሃፓ ተበቃ አይደለም ነጻ ገበያ ቢልም ብሔራዊ ነጋዴዎችና አምራቾች ቅድሚያ እንዲሰጣቸውና እንክብካቤ እንዲደረግላቸው ይፈልጋል ለተበዘበዘው ክፍል ለተዘረጋው ህዝብ ልዩ እንክብካቤን ይደግፋል የሰርቶ አደሩ ህዝብ የጤና የትምህርት የጡረታ ዋስትና የትግሉ እምብርት ናቸው ዲሞክራሲ በቅድሚያ ለብዙሃኑ የሚል ነውና ህዝባዊ ዲሞክራሲ ሶሻል ዲሞክራሲ ሲል ለይስሙላ ሳይሆን የትግሉ መሰረት በመሆኑ ነው ኢሃፓ ቀደም ሲልም በውስጣዊ አደረጃጀቱ ይዘቱና አሰራሩ ይህንኑ ያንጸባርቃል ከልዩ ልዩ ብሔረሰቦች የመጡ ኢትዮጵያውያንም አባል ሆነውና ሰምረው የሚታገሉበት ድርጅት ነው ሴቶች በእኩልነትና በሁሉም የድርጅቱ እርከን ተገኝተው የታገሉበት የሚታገሉበትም ድርጅት ነው። በጋራ አሰራር የሚያምን ድርጅት ነውና በአመራርና በአባላት መሃል ያጉል ሹመት ገደል የለም። አሰራሩም የጋራ አመራር መርህን የተከተለ ነውና አንድ ፈላጭ ቆራጭ መሪ ተብዬ ወይም ሊቀመንበርና ዋና ጻፊ ሰይሞና ከፍተኛ ስልጣን ሰጥቶ የአንድን ሰው ድርጅት አልሆነም። የነን የኢሃፓን ዲሞክራሲያዊ ተመክሮ ከሌሎች ተመክሮች ጋር በማነጻጸር መገምገም ይቻላል። ኢሃፓ በትጥቅ ትግል ተሰማርቶ ሳለም ስንብት የሚጠይቅ የሰራዊት አባል የመሰናበት መብቱ የተጠበቀ ነበር። ደከመኝ በቃኝ ብለሃል ብሎ ማንንም አባል እንደሌሎቹ ድርጅቶች አልረሸነም። ዛሬም የአባላቱንና የአካላቱን የጋራ ጥረትና ትግል ነጸብራቅ እንጂ የአንድ በተክለ ሰውነት የተካነ መሪ መለያና መስፈሪያ አይደለም። ለዲሞክራሲ እንታገላለን ወይም ቆመናል የሚሉ ድርጅቶች በውስጣቸው በድርጅታቸው ዲሞክራሲ መስፈን አለመስፈኑን ማረጋገጥ የግድ መቅደምም ያለበት ነው። ኢሃፓ ቀደም ሲል ከነበሩት ስርዓቶችም ሆነ ዛሬም ካለው ጋር በዲሞክራሲ ጥያቄ የማይናቅ ልዩነት አለው። ይህ በፕሮግራሙ ሰፍሯል። የብሔረሰብ እኩልነት ሲነሳ ሬት ከሚላቸው ጋር ይለያል። የሰርቶ አደሩ ህዝብ የመቃው መብት ሲነሳ ስርዓት አልበኝነት መጣ ሊሉ ከሚቃጡ ጋርም አይስማማም። የሴቶች ሙሉ መብት ሲባል ባህልና ሃይማኖትን ተገን አድርገው መብትን ሊገድቡ ከሚወራጩት ጋር አይጣጣምም። አምራቹን ኃይል የላቡን ዋጋና ምርቱን ሊነጥቁ ከሚከጅሉት ጋር ጠብ አለው። ከባዳን ጋር ዝምድና ቢልም የሀገርን መሬት ለባድ ጦር ሰፈርነት አያቀርብም። ከባድ ገንዘብ ለማግኘት በሚል ፈሊጥ ያገርን ቁልፍ ወይም ስትራቴጂያዊ ተቋሞችን አይቸበችብም። የኢሃፓ ዲሞክራሲ የማይናጋ ሀገር ወዳድነትና ለድርድር የማይቀርብን ህዝባዊነት ያቀፈ ነው። ለዚህ ነው ድርጅቱ ከወያኔ ጋር ብቻ ሳይሆን ወያኔን እንቃወማለን እያሉ ዲሞክራሲን ሊገድቡ ከሚያቀነቅኑ ኃይሎች ጋር ልዩነት ያለው። የሰራተኛ ማህበራትን ማፈን ወይም ማገድ፣ የህዝብን ድርጅቶች ማፈን ወይም ማሳደድ፣ ተቃውሞን በጥይት ማስተናገድ፣ አፋኝ ህጎችን ማሽጎድጎድ፣ ሰፊውን ህዝብ መረጎምና ከፖለቲካ ውሳኔ ማግለል፣ ነጻና ፍትሃዊ ምርጫን መጻረር፣ ፍትህና ርትዕን ማራቅ ወዘተ የጨቋኝና ጸረ ዲሞክራሲ ስርዓቶች ከለፈፋቸው ባሻገር በተጨባጭ መለያዎቻቸው ናቸው። እስር ቤቶቻቸው በፖለቲካ እስረኞች ይጨናነቃሉ። የህዝብ ለቅሶና ዋይ ዋይ ታም በሀገሪቷ ላይ ይሰማል። ኢሃፓ የዚህ ሁሉ ተጻራሪና ጠላት ነው። ለዚህ ነው ከ15 ዓመት በፊት ባወጣው የዲሞክራሲያ እትሙ ቅጽ 16 ቁጥር 2 የሚከተለውን ያሰፈረው። የአጼ ኃይለ ሥላሴ ህገ መንግስት ለህዝብ ሰፋ ያለ ህጋዊ መብት ደንግጎ ነበር። ፋሽስታዊ መንግስት የደነገጋቸው መብቶች ደግሞ ዘየተረፍ ናቸው። ብዙ ታጋይ ድርጅቶችም ደርድሯቸው የሚታዩ የህዝብ መብቶች ያማልላሉ። ሆኖም ሙዳውን ሰጥቶ ካራውን እንደመሸሸግ አይነት ሰፊው ህዝብ ባለመብት ነ ተብሎ መብቱ የሚረጋገጥባቸው ተጋፊ ሲመጣ የሚተለክልባቸው መጋብርት ከመስጠት ላይ ዳ ይላሉ። ይህም ዳ ማለት ያለ አንድ ነገር አይደለም። ህዝብ ላይ ካላቸው ካስተሃቀሮ የሚመነጭ አመለካከት የተነሳ ህዝብ በተጨባጭ በመብቱ ሲያዝ ሲናዘዝ ሲሽር ሲሾም ሲነቅፍ ሲተች አይታያቸውም። መብት ካገኘ ህዝብ አይቻለም፣ በመብቱ በአግባቡ መጠቀም አይሆንለትም፣ የጮሌዎች መጠቀሚያ የከበርታዎች መሳሪያ ይሆናል። የኛ ህዝብ አልተማረም፣ ደንቆሮ ነው፣ ምክንያቱም ይሽጎረጎዳል፣ ማለቂያ የለው። ነገር ነገሩማ ውቃቢ መልአክ ሆነን ከክፉ ልንጠብቅ ወደ በጎ ልንመራ እንችል ዘንድ ስልጣን ከሰማያት ወርዶ በእኛ ላይ ያደረ የባሪ ገንዘባችን ነውና ስልጣንን አትመራመር። የስልጣናችን መግለጫ የክብራችን መከሰቻ ሆነ የተሰጠነስ ማለታቸው መሆኑ ነው። ህዝብ ያለመወግዚት ራሱን ችሎ ሲያስተራድር ከቶ አይታያቸውም። ይህ ከባድ ኃላፊነት ራሳቸው ላይ በራሳቸው ቆለሉ በኋላ በስልጣን ደጃፍ ዝር የሚል አሻቀቦ የሚናገር ምሱን ማግኘቱ የግድ የሚከተል ነው። ይህ ያን የተላለፈ መልእክት ዛሬም ሐቅ ነው። ከወያኔ ሆነ ተቋሚነን ከሚሉ አንዳንዶች አንጻር ለናጤናው የሚገባ ነው። ይኸው የዲሞክራሲ አጥም ትችቱን በመቀጠል ያስተላለፈው መልእክት የኢሃፓን የዛሬንም አቋም ከዲሞክራሲ ትግል አንጻር ግልጽ የሚያደርገው ነው። በዲሞክራሲያዊ ስርዓት የበላይ ገዢ ህዝብ እንደመሆኑ መጠን ለዚያ የበላይ አካል ልዩ ልዩ አስተሳሰብ፣ ልዩ ልዩ ንድፈ ሐሳብ፣ ልዩ ልዩ እቅድ፣ ልዩ ፕሮግራም ወዘተ እየቀረበለት የያንዳንዱን ያስተሳሰብ ዘርፍ እጸጽ ምልአቱን አይቶ የሚበጀውን ሊያቅፍ ሊመርጥ ያማርጥ ካልቻለ ልዩ ልዩ አስተሳሰብ የሚያንጸባርቅ ህዝብ ምርጫው አንድ ፓርቲ ብቻ በሚሆንበት አግባብ እርቅ ስምምነት ሰላም ሊኖር ከቶ አይችልም አልቻለም። ከዚህም ዘንድ የአንድ ፓርቲ ወይም ቡድን የብቻ ገዥነት አክትሞ የህዝብ ድጋፍና አመኔታ ያገኙ ፓርቲዎች የሚሳተፉበትን ከቀሩት የላቀ የህዝብ ድምጽ አግኝቶ አገሪቱን እንዲመራ ሚዛን የደፋው ፓርቲ ደግሞ ስልጣኑን ከህዝብ ፍላጎትና ከተቀበለው አደራ ውጪ ያለ አግባብ እንዳያውለው ሌሎቹ ፓርቲዎች ማገት ሆነውበት ሀገሪቷ እድሏ ዳግምኛ ከጥቂት አምባገነኖች እጅ ወድቆ እስካሁን የተጎነጨችውን መራራ ጽዋ እንዳትጋት የሚያደርጋትን ስርዓተ መንግስት መከተል ብቻ ነው ኢትዮጵያን የሚበጃት ብሎ ኢሃፓ ለዚህ ተልዕኮ በቁርጠኝነት ይታገላል። ለዚሁ ዓላማ ከቆሙትም ጋር ይተባበራል። የኢሃፓ መልእክት ዛሬም ይህ ነው፤ ዲሞክራሲ ለሰፊው ህዝብ ያለ ገደብ።
Thank you.
ለብር የሚታገል አድርባይ ልክስክስ ያን ትውልዳው ግዝም ብሎ ይቀመጥ በጭራሽ አይጠብቅ ደና ከጅምሩ በፍራቱ ታጥቦ ካምጽርቆ ምላሱን ሸብሮ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፋለመው ቆስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልቃል በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወክሳል የሰፋው ጫማ የወያኔ ይቀፉ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይስ ደታጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያወግዛል ነፃነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋ አበር ያልነበረ አውራ ትውልዱን አያርክስ ይህ የሰፋው ጫማ የወያኔ ውሎች ያልነበረ አውራ ፍጹም አይናገር በደም የወረዛ የዲያብሎስም ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ አይበዱ ለማይበዱ ማንነታቸው ከናቸው
Let's አስተዋልሽ ህይወት ካንቺ አይበልጥም ገባ ህይወት ካንቺ አይበልጥም
ነጻነት ጭቆናን እንጂ ታጋይን አይገፋም። በኢትዮጵያ ፖለቲካ ውስጥ በተደጋጋሚ የሚስተዋለው አንዱ ገዢ ሲወድቅ ተተኪው በሬሳው ላይ ቆሞ ዘራፍ ማለቱ የተለመደ መሆኑ ነው። የንጉሠ ነገሥቱን መንግስት ደግፈው ከታሳሱ 1953 ዓመተ ምህረት ግርግር በኋላ እንኳን የህዝብ ስቃይ አይገባንም ብለው የነበሩ ተማሪውን ጥያቄ በማቅረቡ ብቻ ሲቀጠቅጡት የነበሩ የሰራዊት አባላት አገዛዙ መውደቁ የማይቀር መሆኑን ሲረዱ ተሽቀዳድመው ስልጣን በመያዝና አብዮታዊ በመምሰል ስድስታ የቀድሞ መንግስት ባለስልጣናትም ሆነ አልቀበል ያሏቸውን ሁሉ ከራሳቸው ጀነራሎች ጋር ደምረው ገድለዋል። እነሱን የተካ ወያኔም የደርግን ሹመኞች በሙሉ ዘውጥያ አውርዶ የማይፈልጋቸውን ገሎ ሌሎቹንም ጠፍትሮ አቆይቶ ስልጣኑን ሲያደላድል ለቋቸዋል። ህዝቡ ግን ነጻነት ሳይሆን ባርነት ተጭኖበት እስካሁን አለ። ይሁን ለወንጀል ተፈጽሞ በኢትዮጵያ ህዝብ ላይ ላደረሱት ጥፋቶች አንዳቸውም ወንጀለኞች ጥፋታቸውን ሲያምኑና ይቅርታ ሲጠይቁ አልተቀበሉም። ባሳሪዎቻቸው ታሰሩ፣ ባሳሪዎቻቸው ምህረት አገኙ ተብሎ ከእስር ተፈቱ። ሲታሰሩም ህዝብ አልመከረበትም፣ ሲፈቱም የሚያውቀው ነገር የለም። ይህ አይነቱ በህዝብ መብት ላይ መቀለድ ይቁም ብሎ ነው ህዝቡ ደሙን ያፈሰሰው። አሁንም ከብዙ ተሞክሮ በኋላ በገዦች ቀልድና ቧርት ሊደናበርና አብሮ ሊያጨበጭብ አይገባም። በዚህ አይነት በሚደረግ የገዦች የእርስ በርስ ሽኩቻ በሚወሰድ እርምጃ ሁሉ የህዝብ መብት ይከበራል ብሎ የሚጠብቅ ካለ ነገሩ ያልገባው ብቻ ነው የሚሆነው። ስለዚህም ረጋ ብሎ ማስተዋል ይኖርበታል። ከዚህ በፊት የተደረጉ በአገዛዙ የተፈጸሙ ግድያዎችና እስሮች ሌላም አይነት ቅጣት ተብዬ ግፎች በሙሉ ቂምና በቀልን ያዘሉ የአገዛዙን እድሜ ለማራዘም እንዲረዱ የተደረጉ እንጂ ህዝብ በመብቱ ተጠቅሞ የፈጸማቸው ቅጣቶች አይደሉም። ባለመሆናቸውም ከጥቅማቸው ይልቅ ጉዳታቸው አመዝኖ ይታያል። ስለዚህ ተበቀሉበት እንጂ ትምህርት ተገኘበት ሊያስብ የሚችል ነገር የለውም። በመሆኑም የሞተውን ቀብሮ የተጎዳውን መንገድ ጥሎ መቀመጥ እንደ ባህል እንዲቆጠር እየተደረገ ነው። እውነተኛ ታጋዮች ትግሉ ነው ህይወቴ ብለው የተነሱ በመሆኑ ሁኔታው ሞቅ ሲል ከበሮ የሚደልቁ፣ ሲቀዘቅዝ ደግሞ የሚደበቁ፣ በተጣሉት ላይ የሚስቁ፣ በጣዮችም ላይ የሚቦርቁ አይደሉምና ህዝብ የጨለምተኝነት ዳመናውን ገፎና የትግሉን ቀንዲል አብርቶ መጓዝ ያለበት መሆኑን በተግባር ያስመሰክራሉ። የኢትዮጵያ ህዝብ በአፍ ወሬ ተታሉ ተግባርን በይቅርታ ማሉ የሀገሩን ሁኔታ በቸልተኝነት የሚያይ ሲሆን ያኔ እንዳሉት በ30 አመታት ውስጥም ሳይሆን ከወዲሁ ኢትዮጵያን ከመድረገጽ አጥፍተው ሊያሳዩን የዛቱበት ጉዳይ ገሃድ ይሆናል ማለት ነው። ሰው በጎ ሲሰራ ማመስገን፣ መጥፎ ሲያደርግም ዝም ብሎ አለመመልከት ተገቢ ነው። በምንም አይነት መለኪያ ቢታይ የነ አብይና ለማ የወያኔ አዴግ አገዛዝ ህጋራዊታቸውን ይዘው ለኢትዮጵያ በጎ ነገር መስራት አይቻላቸውም። ያም በመሆኑ ነው የተገንጣይ ቡድኖችን ጦር ከኢትዮጵያ መከላከያ አለያም በሱ እዝር ባሉ የክልል ተብዬ ጠባቂ ኃይሎች ስር ተቀናጅተው እንዲሰሩ የሚስማሙት። ዘረኞች ለኢትዮጵያ በጎ ነገር ያመጣሉ ብለው ሲሉት እሺ ብሎ አሁን ከፍቶ የሚጠብቅ ካለ እሱ ቂሎች ሁሉ ሲመፍሩ ዘግይቶ የደረሰ ቂል መሆን አለበት። በራሱ ላይ ሲታደም የሚያጨበጭብ ጤነኛ ዜጋ ይኖራል ብሎ ማለት ከባድ ስለሚሆን ትግሉ ፈሩን እንዲለቅ የሚያደርጉ አዋሽ መፈክሮችን አንግቦ ባልሆነ ጎዳና መጓዝ ብልጠትም ብስለትም ዝነናም ሀገር ፍቅርም የሚገለጡባቸው ድርጊቶች ሆነው ሊስተዋሉ አይችልም። ሁኔታዎችን ሳያገናዝቡ የሚወሰዱ ግልብ ውሳኔዎች ሁሉ ለሀገር ጠቃሚዎች እንደማይሆኑ መታወቅ ይኖርባቸዋል። ለምንድን ነበር ህዝብ ያንን ሁሉ መስዋዕትነት ሲከፍል የኖረው ብሎ መጠየቅም ተገቢ ነው። መልሱ በማያወላዳ መልኩ ለኢትዮጵያ ህዝብ ልዕልናና ለሀገር ነጻነት የሚል እንደሆነ ጥርጥር የለውም። ጥያቄው መስዋዕትነቱ የወያኔን ወንጀለኞች በማሰር ያከትማል ብሎ የሚያስብ ካለ የትግልንም የበደልንም የዓላማንም ምንነት የተረዳ ነው ብሎ ማለት ያስቸግራል። በዚህም ረክቶ ትግልን እንዳበቃለት አድርጎ በመቁጠር ከበሮን ጠፍሮ የሚዘል ካለም አልሸሹም ዞራሉ እንዲሉ ይሆንበታልና ቢያስብ ይበጃል። ከበሮ የጠፈሩት በስራት ሲፈቱ ሌላ ጠፋሪ ማየት ለቆዳውም ለንራቹም የማይጨነቁ መሆንን ማስመስከር ነው። ከዚህ ሌላ በደስታ ላይ ማሾፍ ይሆናል። ወያኔ ሀገር ሊያጠፋ የመጣኑ ተብሎ ሲነገር አልሰማ ያለ ህዝብ እውነትነቱን በባድሜ እልቅት ላይ አረጋገጠው። ከዚያ በላይ በሰላም ስም ከሁለቱም ወገን ላለቁት ህዝቦች ያለምንም የደም ካሳ የመታሰቢያ ሐውልት ምስረታ ጦርነቱን በፈጠሩ አምባገነኖች በሻቢያ በኩል ኢሳያስ አፈወርቂ ራሱ ወያኔ መኩል ኮሎኔል አብይ በውክልና እርቅ አወረድን ብለው ሲተቃቀፉና ሲሳሳሙ በየደረጃቶቻቸው ቀስቃሽነት ስላስጨረሱት ትንፍሻላሉን ያለምንም የደም ካሳ የሟች ቤተሰቦች አስተዋሽም ሳያገኙ የትም እንደተወረወሩ አሉ። ታዲያ ይህ አይነቱ ውሸት ነው ዘላቂ ሰላም የሚፈጥር? የህዝብን ወገን የኢዩሊንዳ ያጫጫውኝ ልልታ የእንደመር ዋይካን ባያጅብም አብሮ ባይደንስም ባይበላም ባይጠጣም ሰላም ፈላጊ ነውና የሀገርን ሰላም በተለይም የህዝብን ፍቅር የሚፈጥር ነገርን ሁሉ ከማድነቅ አይቆጠብም። ሆኖም ግን መሰረታዊ ትግል የተደረገበትና መስዋዕትነት የተከፈለበት ጉዳይ ህዝብን የስልጣኑ ባለቤት ለማድረግ ነውና በማንኛውም አይነት ማደናገሪያ ተዘናግቶ ከዓላማው ፈቀቀይልም። ድል ለኢትዮጵያ ህዝብ።
ይርተኔ ማለት ይበቃሃል። ትግስት ሲበዛ አስነቆሃል። ይርተኔ ማለት ይበቃሃል። ገራ አችልም እንደ አትነሳሞ ገዳ የፈሰሰው ደም ያደለሞ ገራ አችልም እንደ
ተዘጋይቶ ቀርቦ የብረት ሰንሰለቱ በስለት ተወልዶ ተወልዶም ለስለት ሸቀጥ ዝግነ አይለም ዳይ ሞተለ ሀብታም ይሙት ብዬ አይቃጣኝም ሙግት አሬት ያለ አሬ ሀገር ያለ ምንድን በመደለ ሁሌ ዳይ ሞት አባቱን ሰብስባ አፈሩን ለሰራ ባላ ብርቆኖባት ከሻ ተሸፋፍና ካንዱ ቤት አንዱ ቤት እንጀራውን ጋግራ ጉልት ተጉልታ ሽንኩርቷን ቸርችራ ጠላዋን ጠማምቃ ጠጇንም ጣጥላ ካቴዋን አውጥታ በኖር ይሸቅላ እንዴት ለምንዳትሙት በግብ ተንጠልጥላ ቁርሱን ብርድ በልቶ ምሳዋንም ፀሐይ መክሰሱንም በክክ ራቱን ውሎ ፀሐይ በችግር ማንቁርቱን በግብጅና እግሩን ታፍኖ ተይዞ በኑሮ ታምቆ ለምንዳ ይሙት እንዴት ይሞት ታንቆ ስብናውት ተገፎ እየተነረተ ልክ እንደ ከበሮ ለምን ገረድ ይጣል ባካችኋል እጁና እግሩ ታስሮ መሞትና መኖር ተፈጥሮ ቢሆንም በቁመናው ሞቶ በድጋሚ ሲሞት ደሃ ያሳዝነው የሀብታም ሜዳም ነፍስ አንድ አይነት ከሆነ ምነው አይናው እንደ ዶፍ ወረደ እንደ ጎር ፈጠነ ሀብታም ይሙት ብዬ አይቃጣኝም ሙግት እረ አገር ያለ እረ ወገን ያለ ከቶ ምን ባጠፋሁ ሌላ አይሙት የእጅና የእግሩን ጣት ውዣሌ ቦድሶት ቅርጹን አበላሽቶት በቂ ምግብ አጥቶ ወጥ ተጠናብሶ ማየቱ ተስኖት አሁን ምን ይባላል በቁመኑ አልቆ በድጋሚ ሲሞት ይዞ ስላደገ ሻዩን በጠጦ ውሎ ስላደረ ሁሌ በጭብጦ ሸንበቴን ሰደቃ ዙሮ በቃረመ መድኃኒት አጥቶ ሁሌ በታመመ በአልታሞ ድግስ ስጋ የለካውን ትሪ ስለላሰ ግብ በዛብኝ ብሎ ደፍሮ ባለቀሰ እንዴ እንደ ሃይሙቱን ለየታፈሰ ልብሷ ተወጫሽቆ ወርቃማን እየታየች ራሷን አስርባ ሀውዝ ያስቆጠረች ሀብታሙም ደሃውም በሚያምንበት ጌታ ብላ እየለመነች የሰኮንድ ፎይታ እንዴት ለምን ዳትሙት እየተረገጠ ጧትና ማታ አንዴም ሳያሰልስ በነጋ በጠባ ምን በፈረደበት ደሃ ጉድጓድ ይግባ ገዥና ተፈጥሮ በግፍ እየቆሉት የክብር አሟሟት መቼ እንዴት ደሃ ይሙት ለምን ይውዳ
ባለም ቀኑ እንዳይመሽ ሲሽ የተዳን ዛረገን ወደ ባላየን በሀሳብ ተማለም ቀኑ እንዳይመሽ ሲሽ የተዳን ዛረገን ከፈሬት በፈሮ ለኛ ይሻለናል ለባሪያው ነው እንጂ ትላንትና ፈላል ከኑንዳይ መሲህ ይሽ ተንዛራ ይደለ